የአሜሪካ ድምፅ ራዲዮ ጣቢያ ነው።
አሁን የተጀመረው ለውጥ ደግሞ እንዲደናቀፍ የሚፈልግ እንቅስቃሴ የሚያደርግበት ሁኔታ ነው ያለው። እነዚህ እነማን ናቸው የምለውን ደግሞ ወደፊት የምናየው ነገር ሆኖ ግን ከነዚህ ግጭቶች ጀርባ ግን በጣም የተደራጀ ኃይል እና ጉልበት እንዳለ ማረጋገጥ ይቻላል።
የፌዴራል ጠቅላይ አቃቤ ሕግ የሕዝብ ግንኙነትና ኮሚኒኬሽንስ ዲሬክተር አቶ ዝናቡ ተኑ ናቸው። በዕለቱ አብይ ርዕስ ዝርዝሩ ይቀርባል።
ይሆናሉ ብለን ያላሰብናቸው የዛሬ ዓመት ተከናውነዋል ባለፉት ጊዜያት እና ይሄ ለውጥ በጣም ምርታዊ ነው። ህዝቡን ያስደሰተ ለውጥ ነው። ግን ከዳር መድረስ አለበት፣ ወደፊት መራመድ አለበት። ለውጡ ወደኋላ መመለስ የለበትም። አሁንም ቡለኑን እያጠበቅን ጎማ ወደፊት እንዲሽከረከር ማድረግ አለበት።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች አዲሱ ተሿሚ አቶ አሰማሃኝ አስረሳይ ናቸው። በወቅታዊ ጉዳዮች ዙሪያ ዛሬ ማምሻ ላይ የሰጡትን መግለጫ ተከታትለናል። የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እንመለከታለን።
ለኦሮሚያና ለቤንሻንጉል የህዝብ ግጭት የተደራጀ ኃይል መኖሩ ተገለጠ። ቀደም ሲል እንዳደመጣችሁ ወለጋ ውስጥ ቄለምና ጊዳሚ ተቃውሞ ሰልፍ ተካሂዶ ሰዎች ላይ ጉዳት ደረሰ። ከየመን ስደት ወደ ኢትዮጵያ እንመለስ ያሉ ኢትዮጵያውያን ከዩኤንኤችሲአር ፍቃድ ተከለከሉ። የተባበሩት መንግስታት ድርጅት ለ94 ሚሊዮን ተጎጂዎች የ21.9 ሚሊዮን እርዳታ ጠየቀ። የሚሉ ዋና ዋናዎቹ ናቸው።
ሳምንታዊ ቅንብሮች ሐኪሙን ይጠይቁና ሌሎች በልዩ ልዩ ርዕስ ጉዳዮች ዙሪያ የተሰናዱ ዝግጅቶች በሁለተኛው አጋማሽ ይቀርባሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ህዳር 25 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
ቫስኮ ቫለሪ ኦድሬስ ርገስ ነው አቀናባሪያችን። አሁን
ኃይሉ ፕሮግራሙን ትመራለች።
አሁን የሰዓቱን ያለም ዜና።
ቀደም ሲል እንዳሰማ ነው በኦሮሚያና በቤንሻንጉል ክልሎች ከተፈጠረው ግጭት ጀርባ በጣም የተደራጀ ኃይልና ጉልበት አለ ሲል የፌዴራል ጠቅላይ አቃቤ ሕግ አስታውቋል። የተፈጠረው የጸጥታ ችግር መንስኤም እየተጠና ነው ብሏል። የፌዴራል ጠቅላይ አቃቤ ሕግ ያወጣውን መግለጫ መነሻ በማድረግ የሕዝብ ግንኙነትና ኮሚኒኬሽንስ ዲሬክተር አቶ ዝናቡ ተኑ ለቪኦኤ የሰጡት ማብራሪያ ቀደም ሲል እንዳልነው በአብይ ርዕስ ይዘገብበታል። በቄለም ወለጋ ምዕራብና ምስራቅ ወለጋ ዛሬ ሰላማዊ ሰልፍ መካሄዱን ተማሪዎችና የአካባቢው ባለሥልጣናት ተናገሩ። የሰልፉ ዓላማም በቤንሻንጉል ጉሙዝና በኦሮሚያ ድንበር አካባቢ በተነሳው ግጭት የሞቱትን ለማስታወስ፣ የሻማ ማብራት ሥነ ሥርዓት ለማካሄድ እንዲሁም ለሕዝቡ ጥበቃ ለማድረግ በተሰማሩ የኦሮሚያ ጸጥታ ኃይሎች ላይ የተፈጸመውን ግድያ ለመቃወም መሆኑን ነዋሪዎች ተናግረዋል። በነቀምቴ ከተማ ሊካሄድ የነበረው ሰላማዊ ሰልፍ ግን በሀገር መከላከያ ሰራዊት መበተኑንና ሰልፉ ላይ ለመሳተፍ በወጡት የወለጋ ዩኒቨርሲቲ ተማሪዎች ላይ ጉዳት መድረሱን ተማሪዎች ገልጠዋል። ሁለት ተማሪዎች በተተኮሰ ጥይት ከፍተኛ ጉዳት ደርሶባቸው በአሁኑ ሰዓት ነቀምቴ ሪፈራል ሆስፒታል ውስጥ በመታከም ላይ መሆናቸው ተገልጧል። በጊምቢና ቄለም ወለጋ ዞን ገዳሚ ከተማ ሰልፎች መካሄዳቸውን የየከተማው ከንቲባዎች ለቪኦኤ ገልጠዋል።
በጦርነት በተበታተከችው የመን እጅግ የከፋ ባሉት ሁኔታ ውስጥ የሚገኙ መሆናቸውን ያመለከቱ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፍቃድ ያለማግኘታቸውን በማማረር ገለጡ። በድርጅቱ የሰና ቅርንጫፍ ጽህፈት ቤት የውጭ ግንኙነቶችና የመረጃ መኮንን ሆንና ቻ ለአሜሪካ ድምፅ በሰጡ ቃል ለስደተኞቹ ጥያቄ መልስ ፍለጋ በመስራት ላይ መሆናቸውን ጠቁሞ የመን ውስጥ ያለው ቀውስ የፈጠረውን የተወሳሰበ ችግር ጫና ማሳደሩንም አመልክተዋል። ዓለም አቀፉ የፍልሰት ድርጅት አይኦኤም በበኩሉ በፈቃዳቸው ወደ ሀገራቸው ለመመለስ የጠየቁና ፍቃድ ያገኙ ከእስር የተለቀቁት ብቻ መሆናቸውን በማጓጓዝ ላይ መሆኑን ገልጦ ችግሩ ግን ግዙፍ ነው ብለዋል።
በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ቲቦር ናዥ ዛሬ ህዳር 25 2011 በአስመራ ከፕሬዚዳንት ኢሳያስ አፈወርቂ ጋር ተወያዩ። ሁለቱ መሪዎች በአገሮቻቸው የጋራና የአፍሪካ ቀንድ ጉዳዮች ዙሪያ መምከራቸውን ጠቅሶ ዘጋቢያችን ብርሃነ በርሀ ዜናውን አድርሶናል።
ዛሬ ረፋድ በደንደን የእንግዳ መቀበያ አዳራሽ ፕሬዚደንት ኢሳያስ አፈወርቂና ሚስተር ቲሞር ናጂ ባደረጉት ውይይት ፕሬዚደንት ኢሳያስ አፈወርቂ ሀገራቸው ከዩናይትድ ስቴትስ ጋር በተለያዩ ጉዳዮች ላይ ግንኙነታቸውን ለማጠናከርና ለማሻሻል ፍላጎት እንዳላቸውና ዝግጁም እንደሆኑ አረጋግጠዋል። ሚስተር ቲሞር ናጂ በበኩላቸው ሀገራቸው ከኤርትራ ጋር ያላትን ግንኙነት ለማሻሻልና ለማጠናከር ዝግጁ እንደሆነች አረጋግጠዋል። ሚስተር ቲቦር ናጅና ፕሬዚደንት ኢሳያስ አፈወርቂ በተጨማሪ የኢትዮጵያና የኤርትራን የሰላም ስምምነት በይበልጥ ለማጠናከር በጋራ ለመስራትም ተስማምተዋል። ሚስተር ቲቦር ናጂ በተጨማሪ ከኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳልህ ጋር በተመሳሳይ ጉዳይ ላይ ተነጋግረዋል። ሚስተር ቲቦር ናጂ ከህዝባዊ ግንባር ዲሞክራሲ ፍትህም የኢኮኖሚ ጉዳይ ኃላፊ አቶ ሀጎስ ገብረ ህይወት ከኤርትራ የዜና ሚኒስትር አቶ የማነ ገብረ አብና የኤርትራ የከፍተኛ ትምህርት ተቋማት ኃላፊ ዶክተር ኃይለ ምህጹን ጋር ተገናኝተው ተወያይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳት ሚኒስትር ሚስተር ቲቦር ናጂ በኢትዮጵያ ያደረጉትን ይፋዊ ጉብኝት ጨርሰው ተመሳሳይ ጉብኝት ለማድረግ ትላንት ህዳር 24 ነው አስመራ የገቡት። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃን እናመሰግናለን። ይህ በእንዲህ እንዳለ ረዳት ውጭ ጉዳይ ሚኒስትር ቲቦር ናጅ በኤርትራ ጉብኝታቸው በዚያች አገር የጅምላ እስራት የተፈጸመባቸው ሁሉ እንዲፈቱ መጠየቅ ይኖርባቸዋል ሲል አምነስቲ ኢንተርናሽናል አሳስቧል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ በዚሁ ማሳሰቢያው የዩናይትድ ስቴትስ ዜግነት ያላት ሲሃም አሊን ጨምሮ ወህኒ የወረዱ ታሳሪዎች እንደ ጥፋት የተቆጠረባቸው የመናገርና የማምለክ ነጻነታቸውን በመጠቀማቸው ብቻ እንደሆነም አመልክቷል። የአምነስቲ ምስራቅ አፍሪካ ጉዳዮች ዲሬክተር ዮዋን ኒያኒውኪ በበኩላቸው አሳሳቢ ስለሆነው ስለ ኤርትራ የሰብአዊ መብት ይዞታ ያነሱት ረዳት ውጭ ጉዳይ ሚኒስትር ናጅ ይህን ለማስተካከል ደግሞ ከአሁኑ ጊዜ የተሻለ እድል አይኖራቸውም ብለዋል።
ደቡብ ሱዳን ውስጥ ከቅርብ ቀናት ወዲህ ከ150 በላይ ሴቶች የወሲብ ጥቃት ተፈጽሞባቸዋል ወይም ሌላ ከወሲብ ጋር የተያያዘ በደል ደርሶባቸዋል ይላል የተባበሩት መንግስታት ድርጅት። የመንግስታቱ ድርጅት የህፃናት መርጃ ዩኒሴፍ ኃላፊ ሄርኒታ ፎርስ፣ የድርጅቱ ሰብአዊ ጉዳዮች ኃላፊ ማርክ ሎክዊክ እንዲሁም የድርጅቱ የህዝባዊ ፈንድ ስራ አስኪያጅ ናታሊያ ካኔም ባወጡት የጋራ መግለጫ መሰረት የወሲብ ጥቃቱን የፈጸሙት ብዙዎቹ መለዮ የለበሱ ታጣቂዎች ናቸው ብለዋል። ሶስቱም ኃላፊዎች በጋራ በወሰዱት አቋም ጉዳዩን ከሚመለከታቸው ባለስልጣናት ሁሉ ድርጊቱን እንዲያወግሱና በአጥፊዎቹ ላይም ተገቢውን እርምጃ እንዲወስዱ አሳስበዋል።
አድማጮች፣ ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የተባበሩት መንግስታት ድርጅት በ42 ሀገሮች ውስጥ ሰው ሰራሽና የተፈጥሮ አደጋ የደረሰባቸውን 94 ሚሊዮን ህዝቦች ለመርዳት ይችል ዘንድ ለመጪው የአውሮፓውያኑ 2019 ዓ.ም የ21.9 ሚሊዮን ዶላር የሰብአዊ እርዳታ እየተማጸነ ነው። የእርስ በርስ ግጭት፣ ረሃብ፣ ቤት አልባነት እንዲሁም የአየር ንብረት ለውጥ ህዝብን ለአደጋ ያጋለጡ መሆናቸውን ጠቅሳ ዘገባ ይኖረናል። በሚቀርብበት ወይም በሌላ ጊዜ እናቀርባለን ዘገባውን።
በቀጣዩ የአውሮፓውያን 2019 ዓ.ም መጀመሪያ ላይ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር መገናኘት ብቻ ሳይሆን ራሳቸው ኪም ጆንግ ኡንም ከዚህ ዓመት ማብቂያ በፊት ከደቡብ መሪ ሙን ጄንኢን ጋር እንዲገናኙ እፈልጋለሁ ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ትራምፕ ይህን የተናገሩት ባለፈው ሳምንት አርጀንቲና ውስጥ የተጠናቀቀውን የጂ 20 ጉባኤ ተከትሎ መሆኑም ታውቋል። የሰሜን ኮሪያው ፕሬዚዳንታዊ ህዝብ ጉዳዮች ሚኒስትር ዩን ዮንግ ቻን በተናገሩት ቃል መሰረት የኪም ጆንግ ኡን የሶል ጉብኝት ለኮሪያ ባህረ ገብ መሬት ሰላም ምስረታ ተጨማሪ ጉልበት እንደሚሰጥ ሁለቱ መሪዎች ይስማሙበታል ተብሏል።
በመጨረሻም ሩሲያ አንዳንድ መርከቦችን በአዞን ባህር በኩል ወደ ዩክሬን ወደብ እንዲገቡ እየፈቀደች መሆኗን ያስታወቀችው ዩክሬን ይህም በባህሩ ያለውን ውጥረት ለማርገብ የታቀደ እንደሚመስል ጨምራ ተናግራለች። የዩክሬንን መሠረተ ልማት ሚኒስትር ቮሎዲያሚር ኦሚሊያንን ጠቅሶ ዛሬ ይፋ በሆነ አንድ መግለጫ እንደተረጋገጠው ሁለት የዩክሬን ወደቦች ክፍት ሆነው መርከቦች እየገቡ ናቸው። እነዚህ ወደቦች ለቀጣዮቹ ቀናትም ክፍት ሆነው እንደሚዘልቁ ሚኒስትሩ ተስፋቸውን ገልጠዋል። ሩሲያ በአዞን ባህርና በጥቁር ባህር መካከል ያለውን መተላለፊያ ዘግታ የመርከቦቹን እንቅስቃሴ በመገደቧ ዩክሬን ማውቀሷ ይታወቃል። ሩሲያ ደግሞ መተላለፊያውን የዘጋችው የክሬሚያን ባህረ ገብ መሬት ከዩክሬን ወደ ራሷ ከቀላቀለችና የኔ ግዛት ነው ካለች ወዲህ መሆኑ ይታወቃል። በኪየቭና በሞስኮ መካከል ውጥረት የተባባሰው ባለፈው ሳምንት የሩሲያ ድንበር ጠባቂ ወታደሮች በሶስት የዩክሬን የባህር ኃይል መርከቦች ላይ ከተኮሱና ሰራተኞቹንም ካገቱ ወዲህ ነው። አድማጮች፣ ለሰዓቱ ያለን ዜና በዚያ በቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራም በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቅዳሜው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማለን።
እንደምታውቀው ከ85% በላይ እንቦጭ ውሃ ነው ይንሳፈፋል። ሲያመቸው ሲር ሰዶ መሬት ይቆነጥጣል፣ በነፋስ ደግሞ ይዘዋወራል እና አራባቦ በጣም ፈጣን ነው እና ስራችን ከእንቦጭ መስፋፋት ፍጥነት በ3-4 እጥፍ መሆን አለበት።
ፕሮፌሰር ዘሪሁን ወልዱ በአዲስ አበባ ዩኒቨርሲቲ የምርምርና የቴክኖሎጂ ሽግግር ማህበረሰብ አገልግሎት ተወካይ ምክትል ፕሬዚዳንት ናቸው። በሁለተኛው አጋማሽ ሰፊ ዝርዝር ይዘናል። የእንቅልፍ ሕክምና የሚመለከት ከእንቅልፍ እጦትና ጣጣው ጋር የተያያዙ ጉዳዮችን የሚመለከተው ሐኪሙን ይጠይቁም በሁለተኛው አጋማሽ ጠብቋቸዋል። አሁን በቀጥታ ወደ ዕለቱ አቢይ ርዕስ።
በኦሮሚያና በቤንሻንጉል ክልሎች ከተፈጠረው ግጭት ጀርባ በጣም የተደራጀ ኃይልና ጉልበት አለ ሲል የፌዴራል ጠቅላይ አቃቤ ሕግ አስታውቋል። የተፈጠረውን የጸጥታ ችግር መንስኤም እየተጠና መሆኑንም አመልክቷል። የፌዴራል ጠቅላይ አቃቤ ሕግ ያወጣውን መግለጫ መነሻ በማድረግ የሕዝብ ግንኙነትና ኮሚኒኬሽን ዲሬክተሩ ከዘጋቢያችን እስክንድር ፍሬው ጋር ተወያይተዋል።
የፌዴራል ጠቅላይ አቃቤ ሕግ ዛሬ ያወጣው መግለጫ በአገሪቱ የተለያዩ አካባቢዎች የተከሰቱ ግጭቶች ድንገተኛ ለመሆናቸውን የሚጠቁም ነው። ግጭቶቹ ታስቦባቸው የተቀሰቀሱ፣ ታቅደው የተመሩ መሆናቸውን ነው መግለጫው ያመለከተው። ይህንን ይበልጥ ለማረጋገጥና ከግጭቶቹ ጀርባ ያሉ አካላትን ተጠያቂ ለማድረግ እንቅስቃሴ መጀመሩንም አስታውቋል። ግጭት ወዳለባቸው አካባቢዎች ግብረ ኃይል በመላክ ምርመራ እየተካሄደ መሆኑን ያስረዳው ከግጭቶቹ ጀርባ የተደራጀ ኃይል መኖሩን የገለጹት የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ይህንኑን የሚያብራሩት
በሻንጉል አካባቢና በኦሮሚያ ድንበር አካባቢ ያለውን ችግር ለመቅረፍ እንደዛው ይሄኛው ኃይል እንቅስቃሴ ውስጥ የገባበት ሁኔታ ነው ያለውና
መቼ ነው የተላከው ይሄኛው ኃይል
ችግሩ ከተፈጠረበት ጊዜ ጀምሮ ነው እየሰራ ነው ያለው። ስራውን ሲያጠናቀቅ ለህግ ተጠያቂ የሚሆኑ አካላትን ባለፈው ከዚህ በፊት በሌሎች ክልሎችም እንዳደረግነው ሁሉ ለህግ ተጠያቂ የሆኑ አካላትን እየለየን ለህዝብም ለማንኛውም ሰው ግልጽ የምናደርግበት ሁኔታ ነው የምኖረው።
አቶ ዝናቡ ምንጩን ማድረቅ የሚል አገላለጽ ተጠቅመዋል። በዛ ላይ ደግሞ ተረድቸውት ከሆነ ከዚህ ግጭት ጀርባ እነማን ናቸው ያሉት የሚለውንም ጭምር እናጠናለን ብለዋል። ግጭቱ ላይ ሲታኮስ ከነበረው ሰው በስተጀርባ ያሉ ሰዎች ፊት ለፊት ከሚታየው የወንጀሉ ፈጻሚ በስተጀርባ ያሉትን ማለትዎት ይመስለኛል። ከዚህ አንጻር የደረሳችሁበት ድምዳሜ አለ? እስካሁን የሚታወቅ ነገር አለ?
አሁን ምስተር ኤክስ ዋይ እዚህኛው ጀርባ አለ ብለን የምንገልጸው ነገር የለም። የወንጀል ድርጊቶች ውስጥ መሆናቸው ሲረጋገጥ እንደዚሁ ይፋ የምናደርገው ነገር እንደተጠበቀው ነው። ነገር ግን እነዚህ ችግሮች ሲፈጠሩ እዚህ አካባቢ ለዘመናት አብረው የኖሩ የተለያየ ባህል እሴት ያላቸው ማህበረሰብ እነሱ የፈጠሩት ጉዳይ ብቻ መነሻ አይሆንም። ፍላጎት ያላቸው በተለይም በተለያዩ ጉዳዮች ውስጥ ራሳቸውን ለመደበቅ የሚፈልጉ በሙስናም በሌብነትም በተለያዩ ጉዳዮች ውስጥ የሚጨማለቅ ኃይል ይኖራል ተብሎ ታሰበ። ይሄ ኃይል ደግሞ በርካታዎችን በዙሪያ አሰልፎ ባለው አቅም በሙሉ አገሪቷ ሰላም እንዳትሆን፣ አሁን የተጀመረው ለውጥ ደግሞ እንዲደናቀፍ የሚፈልግ እንቅስቃሴ የሚያደርግበት ሁኔታ ነው ያለው። እነዚህ እነማን ናቸው የምለውን ደግሞ ወደፊት የምናየው ነገር ሆኖ ግን ከነዚህ ግጭቶች ጀርባ ግን በጣም የተደራጀ ኃይልና ጉልበት እንዳለ ማረጋገጥ ይቻላል።
ሰሞኑን የጸጥታ ምክር ቤት ያወጣው የኢትዮጵያ ብሔራዊ ጸጥታ ምክር ቤት ያወጣው መግለጫ ነበር እና እሱን ነው የረገሙልኝ ያሉት ይመስለኛል። በለውጡ ወይ ደግሞ ለውጡን ለማደናቀፍ የሚሰሩ በለውጡ ምክንያት ጥቅማቸው የተነካ ኃይሎች ናቸው ከዚህ ጀርባ ያሉት ሚል እንደምታ ያለው መግለጫ ነበር ያወጣው። ያ ነው የናንተም የመጀመሪያ ግምገማ?
የኛ መግለጫም በነገራችን ላይ በራስ ተተ ምክር ቤቱ ያወጣውን መግለጫ ብቻም ሳና አቋምም ጭምር የሚያረጋግጥ ነው እኛ መግለጫም አይተን እንደሆነ እሱን ለግብ እናደርሳለን ነው። ምክንያቱም ይሄኛው ምክር ቤት ምሰራቸው ስራዎች በርካታ ነገሮች አሉ። ከሱ ጎን ለጎን ደግሞ ተጠያቂ ሊሆኑ የሚችሉትን አካላቶችን ደግሞ እየለዩ ለህግ ማቅረብ ጉዳይ የኛ ተቋም ኃላፊነትም ዋነኛ ተልእኮም ስለሆነ እሱን የሚያረጋግጥ የሚያጠናክር መግለጫ ነው ያጠነው።
ስለዚህ የመጀመሪያ ጥያቄ ላደርገው አቶ ዝናቡ፣ ፊት ለፊት ከሚታዩት የግጭቱ ተሳታፊ አካላት በተጨማሪ ከጀርባ እነማን ናቸው የሚለውን ጭምር የያዘ የምርመራ ውጤት በቅርቡ ለህዝብ ይፋ ታደርጋላችሁ?
በመግለጫችንም እንደገለጽነው በቅርቡ ማን ነው ተሳታፊ የሚለውን በዝርዝር የምንገልጸው ነው የሚሆነው። ጊዜው ሲደርስ የምናሳውቅ ይሆናል።
የፌዴራል ጠቅላይ አቃቤ ህግ ዛሬ ባወጣው መግለጫ በሌሎች የተለያዩ ወንጀሎች የተጠረጠሩ አካላትን ተጠያቂ የማድረጉ ስራ እስካሁን በተሰራው እንደማያበቃም አስታውቋል። በተደራጀ የኢኮኖሚ አሻጥር፣ በሙስናና በሌብነት፣ በሰብአዊ መብት ጥሰትና በመሳሰሉት የተሳተፉ ህገወጦችን ተጠያቂ የማድረጉ ስራ ተጠናክሮ ይቀጥላል ነው ያለው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ የመጽሔት ርዕስ እንሻገራለን። ህዝቡ ራሱ ታግሎ ያመጣውንን ሰላምና ነጻነት ወደ ኋላ እንዳይቀለበስ ከመንግስት ጎን ሊቆም ይገባል ሲል የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገለጠ። የጽህፈት ቤቱ አዲሱ ተሿሚ አቶ አሰማሀኝ አስረስ በወቅታዊ ጉዳዮች ዙሪያ አመሻሹን መግለጫ ሰጥተዋል። መግለጫዎቹ ካተኮሩባቸው ነጥቦች ውስጥ ሰላምና ጸጥታ ላይ እንዲሁም በተለይ በትላንትናው ዕለት በማዕከላዊ ጎንደር ዞን ጭልጋ አካባቢ የተከሰተው የግጭት የሰው ህይወት መጥፋቱን በርካታ ንብረትም መውደሙ ተመልክቷል። ሁከቱም ፈጥረዋል የተባሉ ግለሰቦችን በቁጥጥር ስር የማዋሉ ስራ የተጀመረ ሲሆን የጸጥታ ኃይሎችም የአካባቢውን የማረጋጋት ስራ እየሰሩ መሆኑን ኃላፊው በመግለጫቸው አትተዋል። እናው ዝርዝሩ ነው።
የጽፈት ቤቱ ኃላፊ አዲሱ ተሿሚ አቶ አሰማሀኝ አስረስ አመሻሹን ለመጀመሪያ ጊዜ የሰጡት ጋዜጣዊ መግለጫ በክልሉ ስለሚታዩ የሰላም መደፍረስና የጸጥታ ችግሮች ላይ ያተኮረ ነበር። አቶ አሰማሀኝ እንዳሉት ይህንን ለውጥ ህዝቡ ራሱ ታግሎ ያመጣው ነው። በራሱ ነጻነትና ተስፋን የተቀናጀው ህዝቡ ለውጡን ወደኋላ እንዳይቀለበስ ዳር የማድረስ ኃላፊነት የራሱ የህዝቡ ነው ብለዋል።
ይሆናሉ ብለን ያላሰብናቸው የዛሬ ዓመት ተከናውነዋል ባለፉት ጊዜያት እና ይሄ ለውጥ በጣም ምርታዊ ነው። ህዝቡን ያስደሰተ ለውጥ ነው። ግን ከዳር መድረስ አለበት፣ ወደፊት መራመድ አለበት። ለውጡ ወደኋላ መመለስ የለበትም። አሁንም ቡለኑን እያጠበቅን ጎማ ወደፊት እንዲሽከረከር ማድረግ አለብን። ሰላም ደግሞ በአንድ የጸጥታ ቢሮ ወይም በአንድ አደረጃጀት የሚፈታ አይደለም። ሰላም የሁሉም ዜጎች ተሳትፎ የሚያስፈልገው ጉዳይ ነው። መንግስትና መሪው ፓርቲ ስራውን ወደፊት እንዲመራው ይሄንን የህዝቡን ተስፋ፣ የህዝቡን ፍላጎት፣ የህዝቡን ጥያቄ ወደፊት እንዲያራምድ እፎይታ ጊዜና መንግስት ሊሰራ የሚችለውን ስራ በአግባቡ እንዲሰራ መመቻቸትና ህዝቡ ማገዝ አለበት።
በተለይ በትላንትናው ዕለት በማዕከላዊ ጎንደር ዞን ጭልጋ አካባቢ የተከሰተውን ሁከት ተከትሎ የአንድ ሰው ህይወት ጠፍቷል። 8 ሰዎች ቆስለዋል። 39 ቤቶችና 9 ወፍጮዎች ተቃጥለዋል። 50 ቤቶች ተዘርፈዋል። ከጥቃቱ ጋር በተያያዘ ተጠርጣሪዎችን በቁጥጥር ስር የማዋሉ ስራ እየተሰራ ሲሆን የጸጥታ ኃይሉም በአካባቢው በመግባት የማረጋጋት ስራ እየሰራ ነው ብለዋል።
አሁን እየተደረገ ያለው ምንድን ነው? እሳት በማጥፋት በየዞኑ በየወረዳው ተጠምደን ለውጡን ሳንመራው እንድንቀርና ፌል አድርገን ወደ ኋላ እንድንመለስ ነው እየተደረገ ያለው። ይሄ ደግሞ ከዚህ ቀደምም የነበሩ ህዝብ የበደሉ፣ ገንዘብ የዘረፉ፣ የሰረቁ ሌቦች መጠቀም ሲጀምሩ ለውጡ ተጠናክሮ ተጠያቂ እንዳያደርጋቸው በተለያየ መንገድ ግጭቶችን ሰላም እንዲደፈርስ ስፖንሰር እያደረጉ እየሰሩ ነው። ስለዚህ ህዝባችንን እኛ የምንጠይቀው የምንለምነው ይሄንን አሁን እየተደረገ ያለው ጉዳይ ሰላማዊ የሆነው ስርዓት ወደፊት ቀጥሎ ጸጥታው ተረጋግቶ የህዝባችንን ዋነኛ ችግሮች እንድንቀርፍ ጊዜ ኖሮን እንድንሰራ ሰላሙን በየቦታው ማረጋገጥ አለበት። እነዚህን አካላት አይደንቲፋይ አድርጎ ለይቶ ለጸጥታ አካላት ማስረከብ እንጂ በእነሱ ስፖንሰር በሚደረግ መረብ ውስጥ በመግባት ጸጥታን ማደፍረስ እየታዩ ነው። ይሄ በጣም ለለውጣችንም በጣም አደገኛ ነው። አገራዊ ከሆነ ሁኔታም ስንነሳ በጣም አደገኛ ነው ብለን እናምናለን። ጭልጋ ላይ ያለው ሁኔታ ትናንትና ተከስቶ ዛሬ ተረጋግቷል። የተካሉም ወደዛ እየተንከሳቀሰ የማረጋጋት ስራዎች ተከናውኗል። በዚህ ላይ ዘርዘር ያለ መረጃ ሲኖረን በሚቀጥሉት ጥቂት ቀናት ለእናንተ የምናሳውቅ ይሆናል።
አቶ አሰማኝ አያይዘውም በክልሉ በአንዳንድ ወረዳዎችና ዞኖች የሚታየው ችግር ነባሩን አመራር ጠራርጎ የማስወጣት ፍላጎት ነው። ይህ ደግሞ አሁን ከለውጡ ጋር በተያያዘ አደጋው የከፋ ስለሚሆን ህዝቡ ሊታገሰን ይገባል ነው ያሉት።
በየወረዳው በየዞኑ አንዳንድ ወረዳዎችና ዞኖች ላይ አጠቃላይ አመራሩን ጠራርጎ ለማውረድ የመንቀሳቀስ እንደዛ አይነት ፍላጎት የማሳየት ከዚህ ቀደምም አንዳንድ ዞኖች ላይ አመራሩን ጠራርጎ አስወርዶ ከዛ በኋላ የሚመራ ጠፍቶ ህዝቡ እንደገና ወደ ችግር ነው የገባው። ይሄ የሚጠቅም አይደለም። አመራር ችግር ያለበት አመራር ካለ መንግስታችን ስርዓት አለው፣ ፓርቲያችን ስርዓት አለው፣ የግምገማ ስርዓት አለው። ያ የግምገማ ስርዓት ተካሂዶ ህዝቡ ተሳትፎበት ያጠፋ አመራር እንዲወርድ ይደረጋል፣ እንዲቀየር ይደረጋል። ህዝቡ የሚፈልገው አመራር ይመራል። ነገር ግን ተጠራርጎ ይወረድልን የሚል የሞብ አይነት የከፍተኛ የሆነ የግርግር የመፍጠርና በውዥንብር የመነዳት አንዳንድ ቴንደንሲዎች ስላሉ ይሄ ደግሞ ህዝባችንን በከፍተኛ ደረጃ ስለሚጎዳ ይሄንን አበክረን ህዝባችን እንዲረዳን ከጎናችን እንዲቆም ለማሳሰብ ነው።
ይህ በእንዲህ እንዳለ የዘንድሮ የብሔር ብሔረሰቦችን በዓል በብዝሃነት የደመቀ ኢትዮጵያዊነት በሚል መሪ ቃል አዲስ አበባ ላይ በደመቀ ስነ ስርዓት የሚከበር ሲሆን በክልል ደረጃ ደግሞ ነገ በባህር ዳር ከተማ ይከበራል ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን ለዘገባዋ። ቀደም ሲል በዜናችንም ጠቅሰነዋል፣ በየመን ችግር ውስጥ ስለሚገኙ ኢትዮጵያውያን ፍልሰተኞች የሚመለከት ነው ቀጣዩ ዘገባ። ጦርነት ውስጥ እየታመሰች ባለችው የመን እጅግ በከፋ ችግር ላይ እንደሚገኙ የገለጡ ኢትዮጵያውያን ስደተኞችና ፍልሰተኞች ወደ ሀገራቸው ለመመለስ ከተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ፈቃድ ማግኘት አለመቻላቸውን በማማረር ተናግረዋል። የድርጅቱ የሳና የውጭ ግንኙነትና የመረጃ መኮንን ወናቻ ለቪኦኤ በሰጡት ቃል የመመለስ ጥያቄ ባላቸው ኢትዮጵያውያን ጉዳይ ላይ እየሰሩ መሆናቸውንም ጠቁመው የመን ውስጥ ያለው ቀውስ የፈጠረው የተወሳሰበ ችግር ጫና ማሳደሩንም አልሸሸጉም። የዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ቢሮ ደግሞ በራሳቸው ፍላጎት ወደ አገራቸው ለመመለስ ፈቃድ ጠይቀው የተሰጣቸውና ከእስር የተለቀቁትን ብቻ በማጓጓዝ ላይ መሆኑን ገልጦ ችግሩ ግዙፍ ነው ይላል። ጽዮን ግርማ ዘግባለች።
ቅሬታቸውን ለአሜሪካ ድምጽ የገለጹ ስደተኞችና ፍልሰተኞች እንደሚናገሩት የጦርነት ቀጠና በሆነችው የመን ውስጥ በሰነአ፣ በአደን፣ በሁዴዳና ረዳ በተባሉ ከተሞች እንዲሁም በተለያዩ የገጠር አካባቢዎች የሚኖሩት እንደ ደህንነታቸውና እንደ ፍልሰት አመዘጋገባቸው ሁኔታ ነው። አንዳንዶቹ ጥገኝነት ጠይቀው ሂደቱን በመጠባበቅ ላይ ናቸው። ሌሎቹ ደግሞ ተመዝግበው የስደተኝነት የምዝገባ ወረቀት አግኝተው የሚኖሩ አሉ። አንዳንዶቹ ደግሞ ምንም አይነት ወረቀት ሳይኖራቸው በየቦታው እየተሽለኮለኩ የሚኖሩ ናቸው። በእስር ላይ የሚገኙና ከእስር ወጥተው ወደ አገራቸው ለመመለስ የሚጠባበቁም አሉ። ከ16 ዓመት በላይ የመን ሰንዓ ውስጥ መኖሩን የሚናገረው ጀማል ጄይለን ከነዚህ ውስጥ አንዱ ነው። በዓለም አቀፍ የስደተኞች ጉዳይ ኮሚሽን ተመዝግቦ ይኖራል። በአሁኑ ሰዓት የመን ያለው ሁኔታ እጅግ የከፋ በመሆኑ ወደ ኢትዮጵያ መመለስ የሚፈልጉ ኢትዮጵያውያን በሺዎች የሚቆጠሩ ናቸው ይላል።
አየሽ ፍቃደኛ ሆነን ደግሞ ውጭ ደግሞ የነበሩት ፖለቲከኞችም ጦር መሳሪያ ያዘም ደግሞ ወደ ሀገራቸው ገቡ ያደስ ብሎ ደግሞ እኛ አሁን ወደ ሀገራችን እንገባለን ብለን ስንጠይቃቸው ዩናይትድ ኔሽን በሩ አከፍተልን እኛ ሀገራችን መልሱ ብለን ጠየቅ ነው። እነሱ ደግሞ ኮምፒውተር የሚገርምሽ መልሱልኝ ጥያቄ አንድ እየሰብሰባ ላይ እናንተ ስትመጡ በአንዳንድ ነው ወጣችሁ፣ ሁሉም ችግሩን ለብቻችሁ የተናገራችሁ፣ አሁን ደግሞ በማህበራዊ ደግሞ በአንድነት እኛን የምጠይቁበት ምክንያት የለንም አሉ። እኛ ደግሞ እኮ ያኔ ኢትዮጵያ መንግስት ችግር ነበረበት፣ አሁን ደግሞ ኢትዮጵያ መንግስት ችግር የለበትም። እንኳን መሳሪያ ይዞ ከሱ ጋር የሚጣላውን ወንበር ላይ ሆኖ የተለያዩ ነው። ስለዚህ እኛ አሁን የምንፈራው ነገር ወይ ደግሞ ከጦር መንግስት ሰምተው ነገር ነገር ምንም የለም። ስለዚህ እኛ አሁን በደራይተን ነው እኛ ወደ ሀገራችን ማግባት ነው ፈልገው ወይ እንተይታቸው ምንም መሳሰጥ ነው።
ችግሩን ሲያስረዳም አካላቸው ተጎድቶ በህመም ላይ የሚገኙ ነገር ግን አሁን ካለው የከፋ ሁኔታ አንጻር ህክምና በሚገባ ማግኘት እንዳልቻሉ፣ የሀገር ውስጥ ተፈናቃዮች ቁጥር እጅግ ከፍተኛ በመሆኑ ደግሞ የምግብ ችግር እንዳለ፣ ልጆቻቸው የተረጋጋ ትምህርት ማግኘት እንዳልቻሉ ገልጾ ወደ ኢትዮጵያ ለመመለስ ደግሞ የስደተኞች ኮሚሽኑ ትብብር እንደሚያስፈልጋቸው ይናገራል።
ኢትዮጵያዊ የሆናችሁና አይኑ ላይ ተመዝገቡ ነው የሚለው። እኛ ደግሞ የሆነ መታወቂያችን የዩናይትድ ኔሽን የስደተኛ ወረቀት ነው። ይህን ወረቀት ደግሞ ይዘን እዛ አይኑ ስደ ደግሞ አይኑ ደግሞ አይቀበልም። እኛን የእናንተ ጉዳይ እኛ አይመለከትም። የእናንተ ጉዳይ የሚመለከተው አካል ዩናይትድ ኔሽን ነው፣ እምቢ የሚለው አይኑ ማለት ነው። ኢትዮጵያ መንግስት ደግሞ እዛ ሂዱና ተመዝገቡ ነው የሚለው። እኛ ደግሞ እዛ ሀገር ወልደና ልጆቻችን እዚህ ነው ያሉት ለወደፊታቸው። አይ ከዚህ ደግሞ እኮ ተነስቶ ኢትዮጵያ ስንመለስ እኮ እኛ ስደተኞች ነኝ። አሁን በአዲስ ባህል ነው ገና አይች ቤት ያስፈልጋል፣ የቤት እቃ ያስፈልጋል፣ ብዙ ታታ ይፈልጋል።
ወይዘሮ ሶፊያ አህመድ የተባሉ ሌላዋ በሰንአ የሚገኙ ስደተኛ ፍላጎታቸው ወደ አገራቸው መመለስ እንደሆኑ ይገልጻሉ።
የመን ተገባ ወደ 10 ዓመት ነው። እስካሁን በእነሱ ስም ማንዴት አለኝ፣ በእነሱ ስም ነው ያለሁት። እስካሁን እንደዚሁ ዝም ብዬ መግባት አልችልም። ያኔ አንድ መፍትሄ ካላረጉልሽ እነሱ አሁን ነጻነት አለ፣ ወደ ሀገሬ መግባት ፈልጋለሁ። ከዚህ በፊትም ህጀ መክተባቸው ማምታዳት አስገብሩ ወደ ሀገር ስንላቸው እኛ እስከምንደውል ጠብቂ ይላሉ። እስካሁን ድረስም አልደወሉም። መክተቡ ዝግ ነው ያለው።
የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ኮሚሽን የሰንአ የውጭ ግንኙነቶችና የመረጃ መኮንን የሆኑት ዋን ናቻ ስደተኞቹ ስለሚያነሱት ጉዳይ ጥያቄውን እንደሚያውቁት ድርጅታቸው በጉዳዩ ላይ እየሰራበት መሆኑንም ተናግረዋል። ብዙ ቁጥር ያላቸው ኢትዮጵያውያን ወደ አገራቸው መመለስ እንደሚፈልጉ ጥያቄ እንዳላቸው ተረድተናል። እነርሱ ይህንን በማድረጋቸው ደህንነት የሚሰማቸውና ለመመለስ ውሳኔ ላይ መድረሳቸውን ካወቅን የቻልነውን ሁሉ እናደርጋለን፣ እያደረግንም ነው። ከኢትዮጵያ መንግስትና ከሚመለከታቸው አካላት ጋር ሁሉ እየተወያየንበት እንገኛለን። ወና ቻ አያይዘው በአሁኑ ሰዓት በየመን የጥገኝነት ጥያቄ አቅርበው ጥገኝነት ወረቀት አግኝተው የሚገኙ ኢትዮጵያውያን ወደ 8,000 እንደሚደርሱ ይናገራሉ። ሁሉም ወደ ኢትዮጵያ መመለስ መፈለግ አለመፈለጋቸውን አሁን ማረጋገጥ እንዳልተቻለም ገልጸዋል። በአሁኑ ሰዓት የመን ውስጥ ያለው ቀውስ የሀገር ውስጥ ወይም ተፈናቃዮችን ቁጥር በሚሊዮን ከፍ እንዲል ማድረጉም የሚደረገውን ጥረት አስቸጋሪ እንዲሆን አድርጎታል ብለዋል። ይህም ሆኖ ግን ምግብ፣ ሕክምና፣ የገንዘብ ድጋፍ ለኢትዮጵያውያኑ በማድረግ ላይ እንደሚገኙ ገልጸው የተጠበቀውን ያህል እንዳልሆነ ግን አልሸሸጉም። አያይዘውም ኢትዮጵያውያኑ ወደ ኢትዮጵያ ለመመለስ የመጡበት ሁኔታ እንዳለ ሆኖ ሲመለሱ ደግሞ ከኢትዮጵያ መንግስት ጋር ያመላለሳቸው ሁኔታ ሕጋዊ መሆን እንዳለበት፣ ያንንም በማድረግ በኩል እየተነጋገሩ መሆኑን ገልጸዋል። በሌላ በኩል ስደተኞቹ የሚያነሱት አይኦኤም የተወሰኑ ስደተኞችን ብቻ ወደ ኢትዮጵያ እንደሚወስድና እነሱን ሊቀበላቸው እንዳልቻለ ይናገራሉ። በኢትዮጵያ የሚገኘው የአይኦኤም ቢሮ የህዝብ ግንኙነት ኃላፊ የሆኑትን አቶ አለማየሁ ሰይፈ ስላሴን በጉዳዩ ዙሪያ አነጋግሬያቸው ነበር። እሳቸው እንደሚሉት ስደተኞቹ በተለያየ የአመዘጋገብ ሁኔታ ላይ እንደሚገኙ ገልጸው አይኦኤም ማጓጓዝ የሚችለው ለመመለስ ፈቃድ ያላቸውን እና እዛም ደግሞ ከእስር ተፈተው መሄድ ይችላሉ የተባሉትን ብቻ እንደሆነ ይናገራሉ።
እኛ ጋር ማቆያ ጣቢያ ከሆኑ ወይንም ደግሞ በእስር ላይ ያሉ ሰዎች ከሆኑ መመለስ ጥያቄ አቅርበው በሀገሩ ሕግ መሰረት እንግዲህ እንዲለቀቁ ወይንም እንዲመለሱ ፈቃድ የተሰጣቸው በመንግስትም በኩል ደግሞ እንዲመለሱ ጥያቄ የቀረበላቸው ወይንም ድጋፍ እንዲደረግ ጥያቄ ቀርቦ የእኛም ድርጅት ከሌሎች ቢሮዎቹ ጋር አብሮ ሆነው ለመመለስ ጥረት አድርጎ የተሳካለት እና ባለፈው ሳምንት ሀገር ቤት የገቡ 400 በላይ ሰዎች አሉ። እነዚህ ከመለሱት እንግዲህ በፈቃደኝነት መመለስ እንፈልጋለን ብለው ነው። ብዙ ጊዜ ሰዎች መደበኛ ባልሆነ መንገድ ከሀገራቸው ሲወጡ ያው ህገወጥ ስደት በሚል ተርም የምንጠቀመው በብዛት ማለት ነው። መደበኛ ያልሆነ ዶኪመንቴሽን የሌለው ጉዞ ስለሆነ ወደ ሀገር ቤትም ለመመለስ ኬት ተቆርጦ የሚመጣ በት አይነት ጉዞ አይደለም የሚወጡ። ስለዚህ ችግር ይጠቃል። ሁለተኛው ችግር ደግሞ የባሰው የሄዱበትም ሀገር ጦርነት ያለበት ነው። ስለዚህ እዛ ጦርነት መሀል ሁለት መንግስት ለመሆን ጥረት የሚያደርጉ አካላት ከፍተኛ የሆነ ጦርነት በሚያደርጉበት ሀገር ውስጥ እንግዲህ እነዚህ ሰዎች አንደኛ የሀገሪቷን ህጋዊ ዜግነት ኖሯቸው የሚኖሩ ሰዎች አይደሉም የኛ ዜጎች። ሁለተኝነት ደግሞ ጦርነት ነው። ጦርነት መሀል የምግብ እጥረት አለ፣ የመድኃኒት እጥረት አለ እና ከፍተኛ ችግር ላይ ነች የመን ራሱ። አስቸጋሪ የሆነ ዓለም ላይ ከፍተኛ የሆነ ሁማኒቴሪያን ክራይሲስ ሊመጣበት ይችላል ተብሎ የተፈራ ቦታ ነው። አሁን በዚህ ውስጥ ነው እንግዲህ የእኛ ዜጎች አጣርቂኝ መሀል የሚገኙት። እኛ ለማውጣት እንኳን ስንሞክር ሰዎችን ፈቃዱን እንኳን አግኝተን በአካባቢው ያለው ጸጥታ አስፈሪ መሆን፣ ወደ እኛ ጣቢያ ለመምጣት አስቸጋሪ ሁኔታዎች መከሰታቸው እንቅስቃሴውን ከባድ ያደርገዋል።
የኢትዮጵያ መንግስት ስደተኞቹን በመመለስ በኩል እየሰራሁ ነው ይላል በውጭ ጉዳይ ሚኒስቴር መስሪያ ቤቱ አማካኝነት የአይኦኤም ተወካይ። ሌላው አስከፊው ነገር ግን ስደተኞች አሁንም ወደ የመን እየሄዱ ነው ይላሉ።
መሄዱ የሚቆም ነገር አይደለም። እንደውም በጣም በሚያሳዝን ሁኔታ ከፍተኛ የሆነ የደላላዎች ውስዋስ እና ድንገና ብዙ ሰዎች ወደዛ እንዲሄዱ እንደውም ይቀሰቀሳሉ። የሚያሳዝነው ጦርነቱም ሲከሰት አሁን ቦርደሩ ላይ ክትትል የለም፣ ስለዚህ ነፃ ነው ብሎ ደላሎቹም ያንን እንደመጠቀሚያ ያደርጉታል። ሳውዲም ሰዎች በብዛት አባራለች። ባለፈው አመት ብቻ የተባረሩ እና የተመለሱ ሰዎች ድምር ወደ 200,000 ያልፋል። ስለዚህ ይሄ ሁሉ እየተከሰተም ስራ አሁን በሽ ይገኛል ምናምን እያለ ደላላው ለመጠቀሚያ ያደርጓቸዋል እነዚህ ሰዎች። እና ጊዜም ይሄንን አይነት ምክርና ቅስቀሳ ሲደረግ ሰዎች በማመዛዘን ሁኔታውን በማየት መወሰን ይገባቸዋል ነው እንግዲህ የምንለው።
የስደተኞች ኮሚሽን ተወካዩዋ በበኩላቸው የመን ውስጥ ያለውን ቀውስ የፈጠረውን የተወሳሰበ ችግር ሁሉም ሰው ሊረዳው ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ መጨረሻው የመጽሔቱ ርዕስ እንሻገር። በኮንጎ ዲሞክራሲያዊ ሪፐብሊክ ከምንጊዜውም በከፋ መልኩ የተባለ የኢቦላ ወረርሽኝ መዛመቱ ተገለጠ። ጸጥታና መረጋጋት በራቀው የአገሪቱ ምስራቃዊ ክፍል ከ420 በላይ ሰዎች ለኢቦላ መጋለጣቸውንና ከታመሙትም መሀል ለህልፈት የተዳረጉት ቁጥር ከ60% ዝቅ ያለ መሆኑን ነው የተገለጸው። ኮንጎ ዲሞክራሲያዊ ሪፐብሊክ ኢቦላ ሲዛመት የአሁኑ 10ኛ ጊዜ ሲሆን ያልተለመደ የሚያደርገው ግን ከታመሙት ሰዎች 60% ሴቶች መሆናቸው ነው ይላል የአሜሪካ ድምፅ ዘጋቢ አኒታ ፓውል ከስፍራው ያጠናቀረችው ዘገባ። አዳነች ፍሳይ ታቀርበዋለች።
የአንድ ወር ዕድሜ ሕፃን የሆነችው ቤኔዲክት ኢቦላ ይዟታል። ቤኒ ከተማ በሚገኝ ሆስፒታል በፕላስቲክ በተከለለ ክፍል ውስጥ ለ3 ሳምንታት ያህል እየታከመች ነው። ቤኒ ግማሽ ሚሊዮን የሚሆን ህዝብ የሚኖርባት ሰሜናዊት ከተማ ነች። ኢቦላ የነበረባት እናቷ ወሊድ ላይ አርፋለች። ካለፈው ነሐሴ ወር አንስቶ ከ400 በላይ የሚሆኑ ሰዎች የኢቦላ በሽተኞች ናቸው። በታሪክ ሁለተኛው አስከፊ የኢቦላ መዛመት ሆኗል። እንደ አውሮፓ አቆጣጠር ከ2013 እስከ 2016 ዓ.ም በነበረው ጊዜ ውስጥ በምዕራብ አፍሪቃ ከ11,000 በላይ የሚሆኑ ሰዎች በኢቦላ ማለቃቸው ይታወቃል። በኮንጎ ዲሞክራሲያዊ ሪፑብሊክ ደግሞ እንደ አውሮፓ አቆጣጠር ከ1976 ዓ.ም አንስቶ ኢቦላ ሲዛመት ለ10ኛ ጊዜ ነው። የተባበሩት መንግስታት የህፃናት መርጃ ድርጅት ዶክተር ጊዶ ኮርኔል
በኮንጎ ዲሞክራሲያዊ ሪፐብሊክ በአስከፊ መልኩ የተዛመተበት ምክንያት አያስገርምም።
የሚያስገርመው ግን ከታመሙት መካከል ከ60% በላይ ሴቶች መሆናቸው ነው ይላሉ የመንግስት ክልላዊ የጤና ጥበቃ አስተባባሪ ዶክተር እንጆሎ ኮታምቤ ባት። ሁሉም ትንታኔዎች የወቅቱ መዛመት በሴቶች ላይ ማየሉን ያሳያሉ። እንዲህ አይነቱ አሃዝ ያሳስባል። ሴቶች በሽተኞች እንደሚበዙ የተረጋገጠ ነውና ብለዋል። ዶክተር ባት የኢቦላ መዛመት መቼ ሊያበቃ እንደሚችል ከመናገር ተቆጥበዋል። ዓለም አቀፍ ባለሥልጣኖች ግን ለተጨማሪ 6 ወራት ያህል ሊዘልቅ ይችላል ይላሉ። ባለሙያዎች የወቅቱ መዛመት በተለይም ሴቶችንና ሕፃናትን ሊያጠቃ የቻለበት ምክንያት ምን እንደሆነ ለማወቅ እያጠኑ ናቸው። የሕፃናት መርጃው ድርጅት ዶክተር ኮርኔል አሁን ግምት ብቻ ነው ያለው ይላሉ።
አሁን መገመት ብቻ ነው የምንችለው። ከምንገምተው ነገር አንዱም የታመሙትን የሚንከባከቡትና የሚያስታመሙት ሴቶች መሆናቸውን ነው።
ነርሶችም እንደዚሁ። ኢቦላ ከታመሙት ብዙዎቹ የጤና ጥበቃ ሰራተኞች ናቸው። ከኢቦላ በሽታ የተረፈች ነርስ ጊሊን ሙሊንዱዋ ማሲካ ስለ ስቃዩ ታብራራለች። ስቃዩ ከባድና የማያቋርጥ ነው። ራስ ምታቱ፣ ተቅማጡ፣ ተውከቱ፣ የሚሰማው ድካም በጣም በጣም መጥፎ ነው ነበር ያለችው። በሽታው ለያዛቸው ሰዎች የማገገሙ ሂደት ረጅምና አግላይ ነው።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በ19ና በ25 ሜትር ባንዶች የሚተላለፈውን በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ35 መሆኑን ያመለክታል። አሁን ወደ ቀዳሚው ቅንብር ነው የምንሻገረው። መሰንበቻውን ያረፉት የጆርጅ ቡሽ አሸኛኘት የዩናይትድ ስቴትሱ 41ኛ ፕሬዚዳንት ጆርጅ ሄርበርት ዋከር ቡሽ አስከሬን ዋሽንግተን ዲሲ ላይ በተወካዮች ምክር ቤቱ ዋና አልፍኝ አርፎ ሰው እየተሰናበተው ነው። ስለ ፕሬዚዳንት ቡሽ ክብር እየተከናወነ ያለው ይህ ሥነ ሥርዓት በክብር ዘብና በመዘምራን የታጀበ ሲሆን የዛሬና የቀድሞ የአሜሪካ የአውሮፓ መሪዎች ከፍ ያሉት ውስታዎቻቸውን እየዘከሩላቸው ነው። ሰለሞን አባተ ከተለያዩ ዘጋቢዎቻችን እንደደረሱልን ዘገባዎች አቀናይቶ እንደሚከተለው አሰናድቶታል።
የፕሬዚደንት ጆርጅ ሄርበርት ዋከር ቡሽ አስከሬን ለብሔራዊው ሽኝት ከቴክሳስ አየር መደብ ሲነሳ የተሰጣቸው የክብር ዘብ ሰላምታና ሰልፍ በመድፍ ተኩሶች፣ በጦር ኃይሉ ዝማሪዎች፣ በባንዲራ አጀብ የከበደና የከበረ ነበር። ከሂውስተን ቴክሳስ ተነስተው ዋሽንግተን ዲሲ ሲገቡ ልጃቸው 43ኛው ፕሬዚደንት ጆርጅ ዋከር ቡሽ፣ የትልቁ ቡሽ ሌሎች ልጆቻቸው ከነ ባለቤቶቻቸው፣ የልጆቻቸው ልጆችና የእነርሱም ልጆች ነበሩ አጅበው የደረሱት። ቋጠሮው ትልቅየው ጆርጅና በቅርቡ ያረፉት ባለቤታቸው ባርባራ ቡሽ የሆነው ቤተሰብ በእውኑ ሰፊ ነው። አጀቡ የአንድ ቤተሰብ አይመስልም። የፕሬዚደንት ቡሽ አስከሬን ትናንት ተስያት የተወካዮች ምክር ቤቱ ወይም ካፒቶል እልፍኝ እንደ ደረሰም ምክትል ፕሬዚደንት ማይክ ፔንስ የሚስተር ቡሽን የሕይወት ዘመን የመንግሥትና የሕዝብ አገልግሎት አስበዋል።
የእርሳቸው አርአያነት ዘወትር አነቃቂ ነው። የሙሉ ሕይወታቸው አገልግሎትም በአሜሪካውያን ሁሉ ልብ ውስጥ ለዘላለም ተቀርጾ ይኖራል።
የሚስተር ቡሽ አስከሬን ዋሽንግተን ዲሲ ሲገባ እንዳሸኛኘቱ ሁሉ በመድፍ ተኩሶች በሰልፍም የታጀበ ነበር። ውቢት አሜሪካ፣ አሜሪካ ዘ ቢዩቲፉል ተዘምሮላቸዋል። ጆርጅ ሄርበርት ዋከር ቡሽ በጉብዝናቸው ወራት በውትድርና ባገለገለበት በሁለተኛው የዓለም ጦርነት ወቅትም የተዋጊ ጀት አብራሪና የግንባር ተሰላፊ ሆኖ በተፋለመበት በዩናይትድ ስቴትስ የባህር ኃይል የአካደሚው የዝማሬ ቡድን በሮቱንዳው ወይም በእልፍኙ ከፍ ያለ ጣሪያ ስር ተስተጋብቷል። ያኔ በጦርነቱ ውስጥ ወታደሩ ቡሽ ያበረራት የነበረች ጀት በጃፓን ኃይሎች ተመታ ከወደቀች በኋላ ከፍ ያለ ክብር የበረራ ኒሻን ስለ ጀግንነቱ ተጎናጽፏል። ሚስተር ቡሽ በ1982 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር መሆኑ ነው የተካሄደውን ፕሬዚደንታዊ ምርጫ ከማሸነፋቸው በፊት በመንግሥታቱ ድርጅት የዩናይትድ ስቴትስ አምባሳደር፣ በቻይና የሀገራቸው ልዑክ፣ የማዕከላዊው የስለላ ተቋም ሲአይኤ ዳይሬክተር ሆነው አገልግለዋል። ከእርሳቸው የቀደሙት ሪፐብሊካን ፕሬዚደንት ሮናልድ ሬጋን ምክትል ፕሬዚደንትም ሊሆኑ ከመቀናጀታቸው በፊት ለሁለት የምርጫ ዘመናት እያሸነፉ በተወካዮች ምክር ቤቱ የሕዝብ እንደራሴ ሆነዋል። ኤቢሲ ዚስ ዊክ ለሚባለው የቴሌቪዥን ፕሮግራም ሰሞኑን የተናገሩት በእርሳቸው የፕሬዚደንትነት ዘመን የዩናይትድ ስቴትስ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ኮሊን ፓውል ስለ ቡሽ እንዲህ አሉ።
He was a patriot. He demonstrated that in war. He demonstrated that in peace.
ሀገር ወዳድ አርበኛ ነበሩ። ያንን በጦርነት ውስጥ አሳይተዋል። ያንን በሰላሙም ጊዜ አሳይተዋል።
የፕሬዚደንት ቡሽ የስልጣን ዘመን በምዕራብና በምስራቁ ዓለማት መካከል ተጋግሎ የኖረው ቀዝቃዛ ጦርነት ሶቪየት ኅብረት በ1983 ዓ.ም ስትፈርስ ፍጻሜ ያገኘበት ነበር። ሚስተር ቡሽ የጀርመን መልሶ መዋሃድ ሂደትና ቁጭቱም እማኝ ነበሩ። ቻንስለር አንጌላ መርከል እንዲህ ሲሉ አገነኗቸው።
እርሳቸው የጀርመን ውህደት አባት ወይም ከአባቶች አንዱ ናቸው። መቼም አንዘነጋቸው።
ሚስተር ጄምስ ቤከር የፕሬዚደንት ቡሽ የውጭ ጉዳይ ሚኒስትር ነበሩ። ቀዝቃዛው ጦርነት ኮሽ ሳይል ተፈራግጦ እንዲሞት እንዲጠፋ አደረጉት ብለዋል።
He knew foreign policy, he understood it. He managed the end of the Cold War peacefully. It ended with a whimper.
የውጭ ፖሊሲን ያውቁ ነበር፣ ይገባቸውም ነበር። ቀዝቃዛው ጦርነት በሰላም እንዲፈጸምም አስቻሉ።
ኮሽ ሳይል ብዙ አከናውነዋል። ሁሉንም የሰሩት ደግሞ በከፍተኛ ክህሎት ነበር ብለዋል ቤከር እማኝነታቸውን ሲቀጥሉ። ሳዳም ሁሴን ጎረቤታቸውን ኩዌትን የወረሩ ጊዜ ፕሬዚደንት ቡሽ በኢራቅ ኃይሎች የተያዘችውን ሀገር ነጻ ያወጣ ዓለም አቀፍ ኅብረት ፈጥረው መርተዋል።
Saddam Hussein started this cruel war against Kuwait. Tonight, the battle has been joined.
የዛሬ አምስት ወር ሳዳም ሁሴን ይህንን ጦርነት ኩዌት ላይ ከፈተ። በዚህ ምሽት እኛም ወደ ውጊያው ገብተናል።
41ኛው የአሜሪካ ፕሬዚደንት በኢራቅ ኃይሎች ላይ ጦር በከፈቱበት ምሽት ካደረጉት ንግግር የተቀነጨበ ነው ያደመጣችሁት። ዘመቻ የበረሃ ማዕበል በድል ሲጠናቀቅ ኩዌት ከኃይለኛው ከግዙፉ ከወራሪው የባግዳድ እፍኝ ነጻ ወጣች። ይሁን እንጂ ፕሬዚደንት ቡሽ ሳዳም ሁሴንን ከመንበራቸው ወደ ማስወገድ አልዘለቁም። ጦራቸውን መለሱ። ስለዚያ ውሳኔያቸው ብዙዎች ወቀሷቸው። ያንን ሥራ የሠሩት ከሁለት የምርጫ ዘመናት በኋላ ቢሮአቸውንና በትራቸውን የተቆናጠጡት የበኩር ልጃቸው 43ኛው ፕሬዚደንት ጆርጅ ዋከር ቡሽ ናቸው። ትልቁ ቡሽ በኩዌቱ ጦርነት ስለተቀዳጁት ድል ብዙ ሙገሳ ቢጎርፍላቸውም ሀገራቸው እየተንሸራተተች የገባችበት የምጣኔ ሀብት ዝቅጠት ግን ተቀባይነታቸውን አኮሰሰባቸው። ምረጡኝ ያሉ ሰሞን ግብር አልጨምርም ብለው ነበር። ድህነቱ ሰቅዞ ሲይዛቸው ጊዜ ካዝናቸውን ጥቂት ሞላ ለማድረግ የነበራቸው ብቸኛ መሳሪያ ታክስ ነበርና ግብር ጨምረው ቃላቸውን ያጠፉ ቀን በራሳቸው ፓርቲ ውስጥም ወዳጆቻቸው ሁሉ ገሸሽ አሉ። በመጀመሪያው የሥልጣናቸው ዘመን ማብቂያ ላይ ታዲያ ለሁለተኛው ዘመን የመቀጠላቸው ተስፋ ጠወለገ፣ ጠፋም። ቤተ መንግሥቱንም በትረ መራሄ መንግሥቱንም ለመጪው ተስፈኛ የማስረከባቸው ነገር እርግጥ ሆነ። ወጣቱ ትንታግ ቢል ክሊንተን ከአርካንሳ ተነሱና በ1988 ዓመተ ምህረት በተካሄደው ምርጫ ጣሏቸው። ዘመናቸው አልቆ ቢሮውን ጠራርገው ሲወጡ ታዲያ እዚያች የሞላላው ቢሮ ፕሬዚደንታዊ ጠረጴዛ ላይ አንዳች ብጣሽ ወረቀት ከበዛ ቁም ነገር ጋር ጥለው ወጡ። 42ኛው ፕሬዚደንት ለመጀመሪያ ቀን ሥራቸው የገቡ ቀን አገኟት። እንዲህ ትል ነበር፣
እንግዲህ የእርሶ ስኬት የሀገራችን ስኬት ነው። እጅግ በብርቱ ጽናት እደግፈዎታለሁ።
ስለ ጆርጅ ኸርበርት ዋከር ቡሽ ሰብዕናና ማንነት ሚሊዮን ሸክም የተናገሩ ጥቂት ቃላት ነበሩ። ዛሬና ነገ የጆርጅ ቡሽ አስከሬን በዚያ የክብር ሕንፃ ላይ ቆሞ በክብር እየተሸኘ ነው። የሕግ መወሰኛ ምክር ቤቱ የአብላጫ መሪ ሚች መኮነል በተወካዮች ምክር ቤቱ ውስጥ በተገኘው ሐዘንተኛ ፊት ቆመው ስለ ፕሬዚደንት ቡሽ እንዲህ ብለዋል።
Decorated aviator, congressman, ambassador to the United Nations.
ባለሙያ አብራሪ፣ የሕዝብ እንደራሴ፣ በመንግሥታቱ ድርጅት አምባሳደር፣ በቻይና ልዑክ፣ የሲአይኤ ዲሬክተር፣ የስምንት ዓመታት ምክትል ፕሬዚዳንት፣ ጠቅላይ አዛዣችን፣ በቀዝቃዛው ጦርነት ውስጥ እንዲሁም ሶቪየት ኅብረት ሲፈርስ እኛ ግን ውላችንን ሳንስት እንድንቀጥል አደረጉን። ፋርስ ባሕረ ሰላጤን በመከላከል ሕግን ማጽናት ባስፈለገ ቀን በተረጋጋ መንፈስና በብርቱ ትጋት በተጨበጠ ጥበብ ውላችንን ሳንስት እንድንቀጥል አደረጉን።
ተሰናባቹ የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን የጆርጅ ቡሽን ሰብዕና አቻልባ ብለውታል። በፕሬዚደንት ዶናልድ ትራምፕ ስም መልእክት ያሰሙት ምክትል ፕሬዚደንት ማይክ ፔንስ ለመላው የቡሽ ቤተሰብ መጽናናትን ተመኝተዋል።
After the Japanese attacked Pearl Harbor in December of 1941, he wanted to do his part, so he enlisted in the United States.
በ1941 ዓመተ ምህረት ጃፓናዊኑ ፐርል ሃርበርን ያጠቁ ጊዜ ግዴታቸውን ይወጡ ዘንድ ሻቱና በ18 ዓመት የልደታቸው ቀን ለውትድርና ተመለመሉ። ስልጣናቸውን ፈጽመው የበረራ ክንፍ የተቀበሉ ጊዜ የሀገራችን የመጀመሪያው እጅግ ወጣት የባህር ኃይል አብራሪ ሆኑ። ታሪካቸው ለፍጻሜ የተቃርቦ ወደ ነበረበት ደቡባዊ ፓሲፊክም ለግዳጅ ተሰማሩ።
ለፕሬዚዳንት ቡሽ ነገ በብሔራዊው ካቴድራል የሥርዓተ ጸሎትና ግዙፍ የመሸኛ መርሃ ግብር ተይዟል። ፕሬዚደንት ትራምፕም ይገኛሉ ተብሏል። ዕለቱ የብሔራዊ ሐዘን ቀን ሆኖ ፌዴራል መንግሥቱም ዝግ ሆኖ ይውላል። በድፍን ዩናይትድ ስቴትስ የጆርጅ ኸርበርት ዋከር ቡሽ አስከሬን ወደ ቴክሳስዋ ሂውስተን ይሸኝና ከነገ በስተያ ሐሙስ ኮሌጅ ስቴሽን በሚገኘው የቡሽ ፕሬዚደንታዊ ቤተ መጻሕፍት እስከ ወዲያኛው ያርፋል።
ሰለሞን አባተን ለግሩም ቅንብሩ እናመሰግናለን። አድማጮች፣ አሁን ሳምንታዊው ሐኪሞን ይጠይቁ።
ሐኪሞን ይጠይቁ እንቅልፍ እጦት እና የሚያስከትላቸውን የጤና ችግሮች በቀደመው ፕሮግራም ሐኪሞን ይጠይቁ ጀመር ያደረግነው ቅንብር ነው። እንቅልፍ የሚነሱ ችግሮች ይልቁንም ላልተጠበቁና እስከ ህልፈት ጭምር ሊያደርሱ የሚችሉ የበረቱ የጤና ችግሮች የሚያጋልጡ መንስኤዎችና በአንጻሩ በቂ እንቅልፍ ከማግኘት የሚያግዱ የጤና ዕውቀቶች ምንድን ናቸው? መላቸውስ? ተከታታይ ዝግጅቱ በእንቅልፍ እጦትና ጣጣዎቹ ዙሪያ ያተኮረና በቅርቡ በተለይ በኢትዮጵያ ላይ የተካሄደ አንድ ጥናትም መልከት ያደርጋል። ዶክተር አሰፋ ጀጃው ከዋሽንግተን ዲሲ ወጣ ብላ በምትገኘው የሮክቪል ከተማ ፕሪሚየር ስሊፕ ሴንተር የተባለው ልዩ የእንቅልፍ ሕክምና ማዕከል የሳምባና የእንቅልፍ ሕክምና ልዩ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ።
ዶክተር አሰፋ ጀጃው መኮንን፣ በቀደመው ውይይታችን የእንቅልፍ እጦትና የሚያስከትላቸውን ጣጣዎች በተመለከተ ይልቁንም ደግሞ በሕክምናው አይን አንድ ሰው የተሟላ እንቅልፍ መቼ ነው አግኝቷል የሚባለው፣ መቼስ ነው ችግር እንዲያመጣ የሚጠብቀው የሚለውን ተመልክተናል። እስኪ አሁን ደግሞ መንስኤዎቹን እንመልከት። አንድ ሰው እንቅልፍ የሚያጣባቸውን ጉዳዮች ሀሳብ ሲገባው፣ ጭንቀት ውስጥ ሲሆን እንቅልፍ አጣ ይባላል። ሌሎች ህመምም ጭንቀት የሚያመጡ ሁኔታዎችም እንቅልፍ ሊያሳጡን እንደሚችሉ እናውቃለን። ነገር ግን መተኛት የማይቻልበት ምክንያት በህክምናው ረገድ ተለይተው የሚታዩ አሉ?
አዎ፣ በአብዛኛው እንግዲህ እንዳልከው በዓለማችን ከፍተኛው የእንቅልፍ እጦት በአኗኗራችን ዘዴ የሚመጣን ላይፍ ስታይል የምንለው ብዙ ጊዜ ረዥም ስራ፣ ከፍ ያለ የብርሃን ኤክስፖዠር ማታ ላይ በተለይ በጊዜ ብርሃንን አለማጥፋት። ለምሳሌ ሰው አሁን ቴሌቪዥን ላይ ነው ማታ መብራት አብርቶ ነው የሚቆየው። እነዚህ ነገሮች በሰውነታችን ያለውን ሆርሞን ሜላቶኒን የምንለውን ለእንቅልፍ የሚረዳውን እንዳይመነጭ ያደርጋሉ። በዛ ምክንያት እንግዲህ ሰው በጣም እንቅልፉን አሳጥሮታል። እንዲያውም በአንድ ሰዓት አጥሯል ባለፈው 50 ዓመት የሰው ልጅ እንቅልፍ። አሁን በአሁኑ ሰዓት 8 የሚያገኘው ሰው ቁጥር በጣም ትንሽ፣ 3/4 ሰው ከተጠበቀው ከሚገባው የ8 ሰዓት በታች ነው እየተኛ ያለው። ስለዚህ ባለፉት 50 ዓመታት በተለይ ከብርሃን መፈጠር ጀምሮ እና ከላይት ዩዝ ጋር በጣም ተያይዞ እንቅልፍ እያጠረ ነው የመጣው። አንዱ እሱ ነው እንግዲህ ላይፍ ስታይል። ሁለተኛ ራሱ የሺፍት ወርክ ምን ነው፣ ድሮ የሰው ልጅ ማታ አይሰራም ነበር። አሁን ግን ብርሃን ስላለ 1/3 ሰራተኛ ማታ የሚሰራ ነው።
የፈረቃ ስራ።
አዎ፣ ፋብሪካዎች 24 ሰዓት ይሰራሉ። ትራንስፖርት 24 ሰዓት ይሄዳል። ሰው 24 ሰዓት ሲጓዝ ነው የሚውለው። እነዚህ ነገሮች ሁሉ እንቅልፉን በጣም ጎድተውታል። ላይፍስታይል ምንላቸው። ሁለተኛ ሳይኮሎጂካል የሆኑ በሽታዎች፣ በተለይ አንዛይቲ የምንለው ጭንቀት ግን በጣም አለፍ ብሎ አንዛይቲ የምንለው ሀሳቦች በአይምሯችን ላይ እየተደጋገሙ ሲመጡ እና ማታ አይምሮ ጭንቅላታችን ከማረፍ ይልቅ ሀሳብ በሚያውጠነጥንበት ጊዜ ነው የእንቅልፍ ፕሬሸር የምንለውን የአይምሮችን ጭንቀት ሲያሸንፈው ሬሲንግ ማይንድ ይሉታል ፈረንጆቹ። እሱ ከፍተኛ የእንቅልፍ ማጣት ያመጣል። ዲፕሬሽን ሰዎች ቀድሞ ይነሳሉ። ለምሳሌ ጠዋት እስከ 7 ሰዓት ወይም በእኛ ሀገር አቆጣጠር እስከ 1 ሰዓት የሚተኙ ከሆነ ቀደም ብለው ግን 2 ሰዓት 3 ሰዓት ቀደም ብለው እንቅልፋቸው ይቋረጣል። ዲፕሬሽን ያላቸው ሰዎች የሳብስታንስ አቢዝ የምንለው ሱሶች፣ ሱስ አሁን ከፍተኛ የእንቅልፍ መዛባት የሚያመጣ ነው። በእኛ ሀገር አሁን ጫትን መውሰድ እንችላለን። ጫት ቀጥታ እንቅልፍን በቀጥታ ያዛባዋል። በዚህ ሀገር ደግሞ አሁን እየተፈቀደ ያሉት አንዳንዶቹ እነ ማሪዋና፣ ሲጋራ፣ አልኮል እነዚህ ሁሉ እንግዲህ እንቅልፍን የሚያዛቡ የላይፍ ስታይል ጉዳዮች ናቸው። በሌላ በኩል ግን ራሳችን ደግሞ ሰውነቱ ኒውሮሎጂካል ሊሆን ይችላል፣ የትንፋሽ ችግር ሊሆን ይችላል፣ የልብ ችግር ሊሆን ይችላል፣ የጋስትሮኢንተስትናል የቃር የምንለው ችግር ሊሆን ይችላል፣ በደንብ ያልታከመ አስም ሊሆን ይችላል። እነዚህ ሁሉ ፊዚዮሎጂካል የሚባሉ ደግሞ እንቅልፍን ማታ የሚያቆራርጡ ነገሮች ናቸው።
የውስጥ የሰውነት አሰራርን የሚያዛቡ በመጨረሻውም የእንቅልፍ ስርዓትን ሊያዛቡ የሚችሉትን ነው የገለጹት። አሁን እስኪ በቀጥታ በዝርዝር በሕክምናው ዝርዝር የሚታዩትን እናንሳ። ጨርሶ መተኛት የማይችል ሰው ወይንም ደግሞ በቂ እንቅልፍ ሳያገኝ ቀርቶ ቀን እንቅልፍ የሚለው ስራ ላይ ሆኖ የሚተኛ ሰው፣ አንዳንድ ጊዜ ሌሊት ተነስቶ የሚሄድ ሰው፣ አይነቶቹን ከጉዳት ደረጃቸውና ሊታከሙ ከሚችሉበት ሁኔታ ጋር እናዛምድ እስኪ።
አዎ እንግዲህ ሙሉ በሙሉ እንቅልፍ መተኛት የሚያቅተው ኢንሶምኒያ የምንለው ነው። ማታ እንቅልፍ እየተቆራረጠ ነገር ግን ቀን ላይ ደግሞ እንቅልፍ የሚለው ቀን ላይ ናፕ ማድረግ የሚችል ወይም ባልተጠበቀ ሁኔታ እንቅልፍ የሚይዘው ሰው እየነዳ ሊሆን ይችላል፣ ስብሰባ ላይ ሊሆን ይችላል። እነዚህ ደግሞ ፊዚዮሎጂካል ፕሮብለም የምንለው ይዘር የትንፋሽ ችግር ይሆናል። ማታ የኦክሲጅን ማጠር ሊሆን ይችላል፣ ወይም ህመም ሊኖረው ይችላል። ማታ ፔን ያን እንቅልፉን የሚያቆራርጠው እና ከሁለት ነው የምንከፍለው። የመጀመሪያው ኢንሶምኒያ የምንለው ሙሉ በሙሉ በአንግዛይቲ ምክንያት የሚመጣ የእንቅልፍ ማጣት ነው። እነሱ ሰዎች ቀን ላይም ቢሆን ለመተኛ ሲሞክሩ አይችሉም። ምክንያቱም አሁን ቀን ላይም አእምሯቸው በጣም ከፍ ባለ ሁኔታ ነው አንግዛይቲ ያለው፣
ተነቃቅቶ የሚገኘው
ተነቃቅቶ ነው ያለው እና እንዲያውም ማታ እንቅልፍ ሰዓት ሲደርስ እንዲያውም የበለጠ ነው የሚነቁት። ምክንያቱም ለእነሱ የእንቅልፍ ሰዓት ማረፊያ ጊዜ አይደለም። የእንቅልፍ ሰዓት እየደረሰ ሲመጣ እንዲያውም በጣም ይጨነቃል። ሰዓታቸውን እያዩ ነው የሚቀጥለው ይላሉ። ደግሞ ነገ ጠዋት ምን እንደሚመጣ ደግሞ ያስባሉ። ራሱ ጭንቀቱ ሌላ እንቅልፍ ማጣትን ያመጣል እና የሚጀምሩት ኢንሳይት የሚያደርጉት ነገሮች አሉ። ፐርፔቹዌት የሚያደርጉት እንላቸዋል በእንግሊዝኛ፣ ነገሩን የሚያመጡታል። ለምሳሌ ሀዘን ደርሶ ሊሆን ይችላል፣ አደጋ ደርሶ ሊሆን ይችላል፣ ፈተና ሊኖር ይችላል። ነገር ግን ያ ካለፈ በኋላ ራሱ ስለ እንቅልፍ ያላቸው ጭንቀት ነው ይህን ኢንሶምኒያውን የእንቅልፍ ማጣቱን እየተደራረበ ክሮኒክ እንዲሆን ያደርገዋል። ይሄ ኢንሶምኒያ የምንለው ክሮኒክ ሲሆን በጣም አስቸጋሪ ነው ለማከም። መጀመሪያ ግን ብዙ ጊዜ በቢሄቪራል በሆነ ሕክምና ነው የምናክመው። አንዳንዴ ደግሞ የእንቅልፍ መድኃኒቶች ይሰጣሉ። ፊዚዮሎጂካል የምንላቸው ግን ለምሳሌ የትንፋሽ ማጠር አፕኒያ በጣም በጣም ኮመን ነው። ሰው ይተኛል፣ ኩርፊያ ሊኖረው ይችላል፣ የመተንፈሻ ቧንቧው ይጠባል፣ ኦክሲጅን መሳብ ያቅተዋል። ሰውነታችን ደግሞ ያ ሲያቅተው የስትረስ ሆርሞን አደጋ ላይ መሆኑን ስለሆነ የሚያውቅ እንዲነቃ ያደርገዋል አይምሮውን። እና አንድ ሰው የተኛ ቢመስለውም በአንድ በስምንት ሰዓት በሰባት ሰዓት እንቅልፍ ውስጥ 100 ጊዜ ሊነቃ ይችላል ሳያስበው። እና ጠዋት ሲነቃ በደንብ አርፎ አይደለም የሚነሳው። ቀን ላይ እንቅልፍ የእንቅልፍ ዌቭ አይምሮ ላይ ይመጣል። የስሊፕ አታክ ምንለው ነው። እንቅልፍ ይሰማዋል በብዛት። አንዳንዴም ሊተኛ ይችላል እና ለአደጋ ሊጋለጥ ይችላል። የአፕኒያ የምንለው የትንፋሽ ችግር በጣም የተለመደ ነው። የትንፋሽ ችግሮች ግን ከአፍንጫ መዘጋት ሊሆን ይችላል፣ ግዴታ ከኩርፊያ ጋር መገናኘት የለበትም።
መልሶቹ ሊለያዩ ይችላሉ።
ይለያያሉ።
በእንቅልፍ ልብ እግር አላርፍ ሲል ወይም እግር አላርፍ የሚልበትን ጨምሮ ሌሎች ችግሮችና የሕክምና አማራጮች ዶክተር አሰፋ በተከታዩ ፕሮግራማችን አስተያየታቸውን ሙያዊ ትንታኔያቸውን ይሰጣሉ። ለአሁኑ ግን ዶክተር አሰፋ ጀጃውን ለጊዜያቸው አመሰግናለሁ።
አንድ ጥያቄ አለኝ።
እሺ አዲሱ፣
በእንቅልፍ ልብ ተነስተው ውሃ ቀድተው ጠጥተው የሚተኙ ሰዎች ስለዚህ ጠይቃል።
ስለዚህ እግር አላርፍ የሚለው ወደ እሱ ይወስድናል፣ ግን ሌላም ነገር ጋር ይያያዛል። ጀምር አድርገውልኛል። በሚቀጥለው ፕሮግራም አንተም ሌሎች አድማጮችም መልሱን ታገኛለህ።
እኔም እዛ ላረኩም ግን በጣም
እሺ። አሁን ወደ ማጠቃለያ ዜና አንድ ዜማ እንጋብዛለን። መጨረሻ ላይ ግን ያንተ ይቅደም።
እሺ። በኦሮሚያና በቤንሻንጉል ክልሎች ከተፈጠረው ግጭት ጀርባ በጣም የተደራጀ ኃይልና ጉልበት አለ ሲል የፌዴራል ጠቅላይ አቃቤ ሕግ አስታውቋል። የተፈጠረው የጸጥታ ችግር መንስኤም ምን እንደሆነ እየተጠና ነው ብሏል። በቄለም ወለጋ ምዕራብና ምስራቅ ወለጋ ዛሬ ሰላማዊ ሰልፍ መካሄዱን ተማሪዎችና የአካባቢው ባለሥልጣናት ተናግረዋል። የሰልፉ ዓላማ በቤንሻንጉል ጉሙዝና በኦሮሚያ ድንበር አካባቢ በተነሳው ግጭት የሞቱትን ለማስታወስ የሻማ መብራት ስነስርዓት ለማካሄድ እንዲሁም ህዝቡ ጥበቃ ለማድረግ በተሰማሩ የኦሮሚያ ጸጥታ ኃይሎች ላይ የተፈጸመውን ግድያ ለመቃወም መሆኑን ነዋሪዎች ተናግረዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ረዳት ውጭ ጉዳይ ሚኒስትር ቲቦር ናጅ ዛሬ በአስመራ ከፕሬዚዳንት ኢሳያስ አፈወርቂ ጋር በአገሮቻቸውና በአፍሪካ ቀንድ ጉዳዮች ዙሪያ መወያየታቸውን ከስፍራው የደረሰን ዘገባ አመልክቷል። ደቡብ ሱዳን ውስጥ ከቅርብ ቀናት ወዲህ ከ150 በላይ ሴቶች የወሲብ ጥቃት ተፈጽሞባቸዋል ወይም ሌላ ከወሲብ ጋር የተያያዘ በደል ደርሶባቸዋል ይላል የተባበሩት መንግስታት ድርጅት። የተባበሩት መንግስታት በ42 አገሮች ውስጥ ሰው ሰራሽና የተፈጥሮ አደጋ የተጋረጠባቸውን 94 ሚሊዮን ህዝቦች ለመርዳት ይችል ዘንድ ለመጪው የአውሮፓውያኑ 2019 ዓ.ም የ21.9 ሚሊዮን ዶላር የሰብአዊ እርዳታ እየተማጸነ መሆኑ ተሰማ። በቀጣዩ የአውሮፓውያን 2019 መጀመሪያ ላይ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር መገናኘት ብቻ አይደለም፣ ራሳቸው ኪም ጆንግ ኡንም ከዚህ ዓመት ማብቂያ በፊት ከደቡቡ መሪ ሙን ጄን ኡን ጋር እንዲገናኙ ፍላጎቴ ነው ይላሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ዜናው አበቃ።
አዲሱ የስንብቱ ዜማ ጀምሯል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። አስቴር ትቀጥላለች። ትግርኛ ስርጭት ይከተላል። በእኛ በኩል ሰላም፣ ደህና ደሩ። Kiss, cut, I said, and I.
song.